ለእስራኤል ድምጽ እየተዘጋጀ ከደቡብ አፍሪካ በትራንስወር ራዲዮ ከሰኞ እስከ አርብ የሚቀርብላችሁ የመጽሐፍ ቅዱስ ትምህርት ክፍለ ጊዜ ነው።
በፍጹም አላገኘው ምላሽ ነው ብዬ የምለው ግን ምንም ባይቀራረብ ምላሽ ከውለታ ጋር አንተ ብቻህን ኢየሱስ አሜን ለዘላለም ክብር
ይብዛል ክብር ምስጋና ይብዛል ክብር ምስጋና አሁንም አሁንም እንደገና ኢየሱስ ይገባል
እግዚአብሔር አዎ ክብርና ምስጋና ይገባዋል። ደግመን ደጋግመን እግዚአብሔርን ብናመሰግነው ወዳጆቼ አይበዛበትም። እግዚአብሔር ይክበር ይመስገን። ዳንኤል በዚህ ዝማሬ ስላገለገለን እግዚአብሔር ይባርከው። እንደምን አመሻችሁ በጌታ የተወደዳችሁ አድማጮቻችን። ዛሬም እንደተለመደው ተከታታዩን የመዝሙር መጻሕፍት ጥናታችንን እንቀጥላለን ማለት ነው። በማስቀደም ዛሬ የምንመለከተው የመዝሙር መጻሕፍት ጥናታችን መዝሙር 82 ይሆናል ማለት ነው። እስቲ በማስቀደም በጸሎት በጌታ ፊት እንቅረብ። እግዚአብሔር አባታችንና አምላካችን ሆይ ቀኑን ሁሉ ዛሬ ስለጠበከን በመውጣታችን በመግባታችን ሁሉ ስለታደከን ከጠላትም ፍላጻ ሁሉ እግዚአብሔር ሆይ ከልለህ ደግሞ ነው በዚህ ሰዓት በፊትህ እንድንገኝ ጸጋህ ስለበዛልን ምህረትህም ስለበዛልን እጅግ አድርገን እናመሰግንሃለን። እግዚአብሔር ሆይ ለኔም ሆነ ለወገኖቼ በዚህች ምሽት ደግሞ ከቃልህ በረከትን እንድትሰጠን እግዚአብሔር ሆይ እንለምንሃለን። ቃልህንም ደግሞ የሚያስተምረንን መንፈስ ቅዱስ ላክልን። ለዮ ዘመናችን የሚሆነውን ደግሞ ቃልህን እግዚአብሔር ሆይ በልባችን ጽላት ጻፍልን። እያንዳንዱን ደቂቃ እያንዳንዱን ጊዜ ሁሉ እግዚአብሔር ሆይ አንተን ማየት የምንችል ያንተን ቃል መረዳት የምንችልበትን ኃይል እንድትሰጠን መንፈስህን ከጸባወትህ እንድታፈስልን እንለምንሃለን። በደላችንና መተላለፋችንን ሁሉ ይቅርበል። በጌታችን በመድኃኒታችን በኢየሱስ ክርስቶስ ያው ስም ስትል ስማን። አሜን። አድማጮች ቀደም ብዬ እንደተናገርኩት ዛሬ በማስቀደም የምንመለከተው መዝሙር 82ን ይሆናል። የዚህ የመዝሙር 82 አብይ ሐሳቡ ደግሞ የሕዝቡን ፍርድ እግዚአብሔር ይፈርዳል የሚል ነው። ፈጠን ፈጠን እያላችሁ ጻፉ። የሕዝቡን ፍርድ እግዚአብሔር ይፈርዳል የሚለው የመጀመሪያው አብይ ሐሳባችን ይሆናል ማለት ነው። ይህ መዝሙር እንዳንዳንዶቹ መዝሙሮች በእስራኤላውያን ዘንድ ተገቢ ግንዛቤ ያላገኘ መዝሙር ነው። የክርስቶስን መለኮትነት የሚክዱ አንዳንድ የትችት ሰዎች እንኳ ይህንን መዝሙር በማየት ሲያፌዙ ይታያሉ። ይሁን እንጂ ወዳጆቼ የመዝሙሩ እውነተኝነት አሌ የሚባል አይደለም። ይህ መዝሙር በምድር ላይ ወደፊት ስለሚኖሩት እስራኤላውያን የሚናገር ትንቢታዊ መዝሙር ነው። አስተዋላችሁ? ይህ መዝሙር በምድር ላይ ወደፊት ስለሚኖሩት እስራኤላውያን የሚናገር ትንቢታዊ መዝሙር ነው። ይህንን ትንቢታዊ መዝሙር ከእግዚአብሔር ክብር ጋር በማያያዝ እንመለከተው። ኦ ምን አይነት አስደናቂ መዝሙር መሰላችሁ! ይህ መዝሙር በታላቁ መከራ ጊዜ እግዚአብሔር አመጽን በመቅጣት የታመኑትን ቅሬታዎች ወይም ትሩፋኑን እንደሚያድን የሚገልጽ ትንቢታዊ መዝሙር ነው። ስለዚህ መዝሙሩ በቁጥር 1 ላይ እንዲህ በማለት ይጀምራል። እግዚአብሔር በአማልክት ማኅበር ቆመ በአማልክት መካከል ይፈርዳል ይላል። ቁጥር 1 ልብ ይሏል። እግዚአብሔር በአማልክት ማኅበር ቆመ ይላል። ይህ ቃል አሁን ተፈጽሞ አናይም። ነገር ግን በሺ ዓመቱ ግዛት ጊዜ እግዚአብሔር በአማልክት ወይም በኃያላን መካከል በኃይሉ ብርታት ይቆማል። ሃሌሉያ! በአማልክት መካከል ይፈርዳል ይላል። ደግሞ ቀጥሎ እነዚህ አማልክት እነማን ናቸው? እግዚአብሔር አማልክት ወይም ኃያላን ብሎ የጠራቸው ናቸው። እስቲ ቀጥሎ ያለውን ቁጥር በመመልከት ባሪያቸውን እንይ። እስከ መቼ ሐሰትን ትፈርዳላችሁ? እስከ መቼስ ለኃጢአተኞች ፊት ታደላላችሁ? ይላል ቁጥር 2 ደግሞ። የዚህ መዝሙር ቁጥሮች በሚገባ መረዳት እጅግ አስፈላጊ ነው። አማልክት የተባሉት እነማን እንደሆኑ ልብን በል። እግዚአብሔር የምድር ፈራጆችን አማልክት ብሎ ይጠራቸዋል። አስተዋላችሁ? እግዚአብሔር የምድር ፈራጆችን አማልክት በማለት ይጠራቸዋል። ለምን ብትሉ በርሱ ቦታ ቆመዋልና በርሱም መንገድ ይራመዳሉና እግዚአብሔርን ወክለው ሥራውን በምድር ይሰራሉ። ይህንን አገላለጽ መጠቀሙ የሚቀል ይመስለኛል። ለድሆችና ለድሃደጎች ፍረዱ፣ ለችግረኛውና ለምስኪኑ ጽድቅ አድርጉ፣ ብቸኛውንና ችግረኛውን አድኑ፣ ከኃጢአተኞችም እጅ አስጥሏቸው ይላል። ቁጥር 3ና 4ን ልብ ይሏል። ወዳጆቼ ጌታ ኢየሱስ ምድርንና ሞላዋን ሊገዛ ፈራጅ ሆኖ በሚመጣበት ጊዜ ለድሆች፣ ለድሃደጎች፣ ለተሰቃዩት፣ ፍትህ ላጡት፣ ለመበለቶች፣ ፍትህ ለሚፈልጉ ሁሉ በጽድቅ ይፈርድላቸዋል። በአሁኑ ጊዜ ቅጣትን በመክፈል ረገድ ሁለት አከራካሪ ጎራዎች ተፈጥረዋል። አንደኛው ሀብታሞች ወንጀል ሲሰሩ በገንዘባቸው ከቅጣቱ ሲያመልጡ የጥፋታቸው ዋጋ በትክክል አይከፈላቸውም። ነገር ግን ድሆች የጥፋታቸውን የመጨረሻ ሳንቲም እንኳ ሳትቀር ይከፍላሉ። ውዝግቡ የሚለው በሰዎች መካከል ሚዛናዊ የሆነ ፍትህ ስላልሰፈነ ቅጣቱም እንዲሁ ወደ አንድ ወገን ሚዛን የደፋ ነው ወይም ተጣሟል ይላሉ። በሚኖርበት አካባቢ ፍትህ አልባ የሆነ አንድ አሳዛኝ ነገር ተፈጽሞ በዓይኔ ተመለከትኩኝ። ያን ጊዜ ገና ወጣት ጎረምሳ ነበርኩኝ። ነገሩ እንዲህ ነው። አንድ ምስኪን የዕድሜ ባለጠጋ በአጎትነት ከሚያስተዳድሯቸው ሴትና ከሴትየዋ ሦስት ልጆች ጋር በአንዲት ቆርቆሮ መኖሪያ ቤት ውስጥ ለአንድ ባለመሬት በጠባቂነት ወይንም ደግሞ በባላደራነት እየጠበቁ ለብዙ ዓመታት ኖሩ። ባለመሬቱ ለውጭ አገር እንደሄዱ እዚህ ነው ያለሁት ሳይሉ ወይም መሬቱን ለሌላ ሰው ሳያስተላልፉ በእኚህ ድሃ የዕድሜ ባለጠጋ እጅ እንደ ተውት ቀሩ። ከእኚህ ድሃ የዕድሜ ባለጠጋ አጠገብ ትልቅ ቪላ ቤት ሰርቶ የሚኖር አንድ ሀብታም ሰው ነበር። በደንብ ተከታተሉኝ። ይህ ሰው ልጆቹ ያሉት አሜሪካ፣ ባለመኪና ነው፣ ምንም የጎደለበት ነገር የለም። ነገር ግን የድሃውን ሰው መሬት ተመኘ። የራሱ አድርጎ ለመጠቅለል አሰበና በጉቦና በሌላም መንገድ መሬቱን የራሱ በማስመሰል ካርታ አስነስቶ ከጨረሰ በኋላ ደሃውን አዛውንት ለቀው ወደ ሌላ ቆርቆሮ ቤት ግቡ የሚል የፍርድ ቤት ማስጠንቀቂያ ወረቀት ይሰጣቸዋል። የሚገርም ነው ትሉኝ ይሆናል። አዎ ወዳጆቼ፣ የሚገርም ነው። እኚህ ሰው ቦታውን ከባለቤቱ ባደራ ተረክቤያለሁና ተገቢውን ግብር ከፍዬ ንብረቱ የኔ ይሆናል እንጂ የሌላ ሊሆን አይችልም ብለው ይሟገታሉ። ማ አሮጊቷ ሴትዮ ማለቴ ነው። ደግሞም ጠብቄ ኖር ያለው ደሞዝ አላገኘውበትም ይገባኛል ይላሉ አጥብቀው። ነገር ግን ይህን በማለታቸው እንደ እንቢተኛ ተቆጥረው ከወይኒ ቤት አፍራሽ የእስረኛ ግብረ ኃይል መጣና ቤታቸውን አፈረሰ። እርሳቸው ደግሞ መሬት ላይ ተደፍተው ወድቆ በተነሳው ባንዲራችን ከኖርኩበትና ካለማሁት ይዞታዬ ላይ አልነሳም ብሎ ሲያንገራግሩ ፖሊሶች እጅና እግራቸውን አንጠልጥለው መኪና ውስጥ እንደ ዕቃ ጫኗቸውና ለሁለት ቀን አስሮ ፈቷቸው። ወዳጆቼ፣ እኚህ አዛውንት በደረሰባቸው አሳዛኝ ፍትህ አልባ ግፍ አዝነው እቤት ያልገባም በማለት በየዘመዱ ቤት ሲንከራተቱ ቆይተው በመጨረሻ ላይ ታመው ሞቱ። ታሪኩ አሳዛኝ ቢሆንም ያ ሰው ግን ዛሬ ዘመናዊ ባለ አንድ ፎቅ ቪላ ቤት ሰርቶ የመጀመሪያውን ቤት ለሌላ ሰው አከራይቶ በመንደላቀቅ ይኖርበታል። አንድ ቀን ወዳጆቼ ጌታ ኢየሱስ ወደዚህች ምድር ለፍርድ ሲመጣ በእንዲህ አይነቱ ሁኔታ ላይ በግልጽና በትክክል እንደሚፈርድ አምናለሁ። በአዲሱ የመጽሐፍ ቅዱስ ትርጉማችን ስለነዚህ ፈራጆች ደግሞ እግዚአብሔር እንዲህ ሲል ይናገራል፣ ለአቅመ ቢሶችና ለድሃ አደጎች ፍረዱላቸው፣ የችግረኛውንና የምስኪኑን መብት አስከብሩ፣ ወገን የሌለውንና ችግረኛውን ታደጉ፣ ከግፈኛውም እጅ አስጥሏቸው ይላል። እግዚአብሔር ለምድር ፈራጆች እንዲህ ይላል፣ ለአቅመ ቢሶችና ለድሃ አደጎች ፍረዱላቸው። ድሆችን በእኩልነት እኒ የሚለው የዘመኑ የውይይት አጀንዳ አዲስ አይደለም ወዳጆቼ። ዛሬ በተለያዩ የመገናኛ ዘዴዎች ማለትም በቴሌቪዥን፣ በሬዲዮ፣ በጋዜጣ፣ በመጽሔትና በመሳሰሉት የምንሰማቸው የዘመኑ ሙስናና ጉቦ ጉዳይ ልክ እንደ መዝሙረ ዳዊት ዘመን ያስቆጠረ የቆየ ርዕሰ ጉዳይ ነው። አዲስ አይደለም ማለት ነው። ጌታ ኢየሱስ በመሲህነቱ በዚህች ምድር ላይ በሚገዛበት ጊዜ የዚያን ወቅት እርሱ ለድሆች፣ ለድሃ አደጎች፣ ለተገፉትና ለችግረኞች ይፈርድላቸዋል። ዛሬ በዓለም ዙሪያ የሚገኙ ፈራጆች፣ ዳኞች በእግዚአብሔር ቦታ መቆማቸውን በእውነት ያውቁ ይሆንን? ስለዚህ ማድረግ የሚገባቸው የቀናውን መልካም ነገር መሆን አለበት። እዚህ ላይ በጣም የሚያስደንቅ ነገርን ይናገራል። እስቲ የሚቀጥለውን ቁጥር እንመልከት። ቁጥር 5ን ተመልከቱ። አያውቁም፣ አያስተውሉም፣ በጨለማ ውስጥ ይመላለሳሉ፣ የምድር መሠረቶች ሁሉ ተናወጡ ይላል። ዛሬ ምድር በመጠኑም ቢሆን በትልቅ ነውጥና መታመስ ውስጥ ትገኛለች። ለዚህ ችግሯ በዋነኝነት ከሚጠቀሰው አንዱ ፍትህ አልባ ፍርድ መጥፋቱ አይደለምን? ወዳጆቼ እንደ ጲላጦስ እጅን ሕዝብ ፊት በውሃ ታጥቦ ከዚህ ንጹሕ ሰው ደም ነጻ ነኝ ብሎ አሳልፎ መስጠት ይቻላል። ሕግን የሚተላለፉ ሁሉ በእርግጥ እውነተኛው ችሎት ፊት አንድ ቀን ይቀርባሉ። ጲላጦስ ፍትህ እውር በጭፍን የሚደረግ መሰለው። ሀብታም ሰው በደል ሲፈጽም ወይም ወንጀል ሲሰራ ደሃው እንደሚቀጣ እርሱም እንዲሁ ያለምንም ማቅማማት ቅጣቱን በትክክል ማግኘት አለበት። እንዳጋጣሚ ሆኖ ጥቂት ባለጸጎች በሰሩት ጥፋት ተገቢ ቅጣታቸውን ሲያገኙ አልፎ አልፎ ይታያል። እውቁ የመጽሐፍ ቅዱስ ምሁር ዶክተር መጊ አንድ ጊዜ በአገር ስለላ ወንጀል ተጠርጥረው ፍርድ ቤት በመቅረብ ውሳኔያቸውን ከዳኛው ዘንድ በመጠባበቅ ላይ ስለነበሩ ባልና ሚስቶች ጉዳይ ሰምተው ያጫወቱንን እዚህ ላይ መጥቀሱ መልካም ይመስለኛል። ዳኛው አይሁዳዊ ነበር አሉ። የዚህን ዳኛ የፍርድ አሰጣጥ ጉዳይ ስሰማ ልቤ እጅግ ተነካ ከማለታቸው ባሻገር ስለ ዳኛው ሲጠቅሱ ዳኛውም እንዲህ አለ አሉ፣ እንደ ነገ ፍርድ ልሰጥ ዛሬ ሌሊቱን በሙሉ በጸሎት አሳለፍኩ አሉ። ያባባሉ ለምን ልቤን እንደነካው ታውቃላችሁ? ይህ ሰው ከባድ ውሳኔ ሊያስተላልፍ ተዘጋጅቷል። ዳኛው ማለቴ ነው። ይህንን ሊያስተላልፍ ያለውን ውሳኔ ሲሰጥ በእግዚአብሔር ቦታ መቆሙ ገብቶታል። በአገሩ መንግሥት ላይ ወንጀል በፈጸሙት ባልና ሚስት ሕይወት ላይ ለመፍረድ ሲዘጋጅ በእግዚአብሔር ቦታ መቆሙ ነበረ። ዶክተር መጊ ጨዋታቸውን ሲያጠቃልሉም ይህን በመሰለ ቦታ ላይ የተቀመጠ ሰው አሉ፣ ይህን በመሰለ ቦታ ላይ የተቀመጠ ሰው የእግዚአብሔር ሰው መሆን አለበት፣ የጸሎትም ሰው መሆን አለበት በማለት በአጽንኦት ተናገሩ። አዎ ወዳጆቼ፣ በዘመናችን ያለው ትውልድ ስለ ወንጀል፣ ስለ ዳኛዎች፣ ስለ ሕግና ሥርዓት መጣስ ብዙም ግድ የለውም። የሚገርመው የሕግና የደንብ መጣስ የሚጀምረው ከወንጀሉ ዐይነት ወይም ወንጀለኛው ሳይሆን ከሕግ አስፈጻሚ ማንነት መሆኑ በቅጡ አለመታወቁ ሌላው እንግዳ ክስተት ነው። በማንኛውም ጊዜ በማንም ሰው ላይ ለፍርድ በምንቆምበት ጊዜ በእግዚአብሔር ስፍራ መቆማችንን መዘንጋት የለብንም። ወላጆች ይህንን አቅ በሚገባ ተገንዝበው ለልጆቻቸው ማስተማር አለባቸው። በቤት ውስጥ ለሚያድጉ ጨቅላ ሕፃናት እግዚአብሔር ምን ይላል፣ እግዚአብሔር የሚለው እንዲህ ነው እያልን አጠንክረን ማስተማር አለብን። ልጆች ሆይ ይህ ለጌታ ደስ የሚያሰኝ ነውና በሁሉ ለወላጆቻችሁ ታዘዙ ይላል ቃሉ። ቆላሲስ 3 ቁጥር 20ን ይመለከቷል። ይህን እውነት ለልጆቻቸው ባለማስተማር ልጆችን ሕገወጥ አድርጎ የሚያሳድጉ ወላጆች ዛሬ በዓለም ዙሪያ ቁጥራቸው የትየለሌ ነው። ስለዚህ ይህን ለመሰሉ ወላጆች የእግዚአብሔር ቃል እንዲህ ይላል፣ ልጄ ሆይ የአባትህን ምክር ስማ፣ የናትህን ምጋትተው የሚለውን ባለማስተማራቸው ባላፊነት ጠይቃቸዋለሁ። ምክንያቱም ለዚያ ለትንሽ ህፃን ይህንን ትእዛዜን እንዲናገሩ ኃላፊነት ሰጥቻቸዋለሁ፣ በእኔም ስፍራ ቆመዋልና ይላል። ልጆቻቸውን በእግዚአብሔር መንገድ ለሚመሩ ወላጆች ጌታ ጸጋን ሊሰጣቸው ይችላል። አንድ ጊዜ አንዱ ወደ ገሃነም ከመሄድ የከፋ ነገር ምን አለ ሲል ጠይቋል። ለዚህ መሰረታዊ ጥያቄ ከአመታት በፊት ባንድ የእግዚአብሔር ሰው የተሰጠውን መልስ ልብ በሉ። ወደ ሲኦል ሄዳችሁ የልጃችሁ የሰቆቃ ጩኸት መሆኑን ከተገነዘባችሁ በኋላ ልጄ ሆይ እዚህ ምን ታደርጋለህ ብላችሁ ትጠይቁታላችሁ። ልጁም ሲመልስ አባቴ ሆይ አንተን በመከተሌ ነው እዚህ የመጣሁት ሲል በተሰበረ ልብ መልስ ይሰጣል። ታላላችሁ ወዳጆች፣ ልጆቻችንን በእግዚአብሔር መንገድ ባንመራቸው በሌላ በኩል ለዘላለም ጥፋት ምክንያት ልንሆናቸው እንደምንችል መጠራጠር የለብንም። የእግዚአብሔር ቃል በመጽሐፈ ምሳሌ ውስጥ እንዲህ ይላል፣ ልጅህን በሚሄድበት መንገድ ምራው፣ በሸመገለም ጊዜ ከእርሱ ፈቀቅ አይልም ይላል። ምሳሌ ምዕራፍ 22 ቁጥር 6ን ተመልከቱ። ብዙ ወላጆች ልጆቻቸውን በእግዚአብሔር ቃል መንገድ ባለመምራት ያሳድጋሉ። በምድርም ሆነ ከዚያ ባሻገር ባለው ሕይወት ለሚደርስባቸው ጥፋት ተጠያቂ የሚሆኑት ወላጆች ቤት ይቁጠራቸው። በቅርቡ አንድ አሳዛኝ ነገር በቴሌቪዥን አየሁ። አንድ ወጣት አንዲትን ልጅ ያለ ፍላጎቷ ወደድኩሽ ሲል ፍቅሩን ይገልጽላታል። ልጅቱም የወጣቱን የፍቅር ጥያቄ አለመቀበሏንና እንደማትወደው ስትገልጽለት በጥይት መጥቶ እንዳቆሰላትና የአእምሮ ጭንቀትና መግሏላት እንደፈጠረባት በሰማው ጊዜ ልቤ እጅጉን አዘነ። እውነቴን ነው የምላችሁ፣ ልቤ በጣም አድርጎ ነው ያዘነው። ይህን መሰለ አስከፊ ድርጊት በየለቱ በዓለም ዙሪያ ሲፈጸም እንመለከታለን፣ እንሰማለን። ታዲያ ለዚህ ጥፋት በእግዚአብሔር ፊት ተጠያቂው ማን ይሆን? እኛ ወላጆች ለልጆቻችን ትልቅ ኃላፊነት እንዳለብን በማሰብ ምንም ተወዳዳሪ በሌለው በእግዚአብሔር ተግሳጽና ምክር እናሳድጋቸው። ወጣቶች ወገኖቼ፣ ኤፌሶን ምዕራፍ 6 ከቁጥር 1 እስከ 3 ያለውን በኋላ ተመልከቱ። አዎ ዛሬ በአገራችን በኤችአይቪ በሽታ በከፍተኛ ደረጃ እየተጠቃ ያለ ማን ነው? ለዚህ ጥያቄ መልሱ በእናንተም እጅ እንዳለ አምናለሁ። ወጣቱ ነው። ታዲያ ስንቱ ወጣት ነው በእግዚአብሔር መንገድ ተመርቶ ያደገ? ስንቱስ ወላጅ ነው ልጁን በእግዚአብሔር መንገድ ገስጾና መክሮ ያሳደገ? የወላጁንስ ምክር ለመስማት የስንቱ ልጅ ልብ የቀና ነው? ታዲያ ለዚህ አይመስላችሁም ምድርን ያዘን ማቅ የከደናት? ስንቱ ባለ ተስፈኛ ጧሪ በተጧሪው ተቀበረ? ጌታ ይማረን ይቅር ይበለን። ወገኖቼ ይህ አስደናቂ መዝሙር ነው። እግዚአብሔር ለፈራጆች ለዳኞች እንዲህ ይላል፣ ፍርድን ሳታጣምሙ መፍረዳችሁን እርግጠኞቹን። ስለዚህ እግዚአብሔር እናንተ አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ ይላል። እስቲ ቁጥር 8ን የመጨረሻው ጥቅሳችን እናድርግ። አምላክ ሆይ ተነስ፣ በምድር ላይ ፍረድ፣ ሕዝቦች ሁሉ ርስት ናቸውና ይላል። ይህ ጸሎት በዚህ ዘመን ለምንኖረው ለሁላችን መሆን እንዳለበት አምናለሁ። ጌታ ሁላችንንም ይባርክን። ወገኖቼ ከዚህ በመቀጠል ደግሞ በቀረው ጊዜያችን የመዝሙር 83ን ትምህርት አብረን እንመለከታለን። የዚህ የመዝሙር 83 አብይ ሐሳብ የፍርድ መሻት ጩኸት የሚል ይሆናል። ፈጠን ፈጠን እያላችሁ ጻፉ። የመዝሙር 83 አብይ ሐሳብ የፍርድ መሻት ጩኸት የሚል ነው። ይህ መዝሙር የአሳፍ መዝሙር በመባል ይታወቃል። የአሳፍ መዝሙሮች ብለን ከተመለከትናቸው 10 መዝሙሮች ይህኛው የመጨረሻ ነው ማለት ነው። በተጨማሪም ለመረዳት የሚያስቸግር ይመስላል። ሚስጥሩ ይህንን መዝሙር በቀጥታ ወስደን ከእስራኤል ታሪክ ጋር ልናዛምደው አለመቻላችን ነው። ምናልባት ልንገምት እንችላለን። አንዳንድ ጊዜም አስቸጋሪ ግምቶች ያጋጥማሉ። ይህ መዝሙር የእርግማን ወይም የፍቅር ጸሎት ነው። በሌላ በኩል ለፍትህ የተደረገ ጩኸት ብለን ልንጠራ እንችላለን። እዚህ ላይ መዝሙረኛው እግዚአብሔር ሕዝቡን ከጠላቶቻቸው እንዲታደግ በብርቱ ሲጮህ እንመለከታለን። ቁጥር 1ና 2ን እስቲ ለመረጃ ያክል እንመልከት። አቤቱ እንዳንተ ማን ነው? አቤቱ ዝም አትበል፣ ቸልም አትበል፣ እነሆ ጠላቶች ጮኸዋልና የሚጠሉህም ራሳቸውን አንስተዋልና ይላል። የእግዚአብሔር ጠላቶች ማንም ይሁኑ ምን እግዚአብሔርን እንደሚጠሉ ይገልጽልናል። ጠላቶች የሚፈልጉት ነገር ምንድነው? እስቲ የሚቀጥሉትን ቁጥሮች እንመልከት። ህዝብህን በመከረ ሸነገሏቸው፣ በቅዱሳንም ላይ ተማከሩ። ኑ ከህዝብና ተፋቸው፣ ደግሞም የእስራኤል ስም አይታሰባሉ ይላል። ቁጥር 3 እና 4ን ተመልከቱ። ይህ ጥቅስ የሚነግረን የእግዚአብሔርን ህዝብ እስራኤልን ለማጥፋት ስላሴሩት ጠላቶች ነው። ይህንን መዝሙር ከተለያዩ ታሪካዊ ሁኔታዎች ጋር ለማዛመድ የሚሞክሩ ወገኖች አልታጡም። አንዳንድ መዝሙሩን ከአሳ ልጅ ከኢዮሳፍጥ ታሪክ ጋር የሚገናኝ ነው ሲሉ፣ ሌሎች ደግሞ የለም በማለት ከሌላ ታሪካዊ ሁኔታ ጋር ለማመሳሰል ሲጥሩ ይታያሉ። ያወዛጋቢ ሁኔታ ምንም አይደለም። ለኛ ግን በዋነኝነት ልንወስደው የሚገባን ቁም ነገር በሕዝቡ ላይ ክፉ ምክር በመምከር የእግዚአብሔር ጠላቶች ጥላቻቸውን ለእግዚአብሔር እየገለጡ መሆናቸውን መመልከታችን ነው። ከቁጥር 5 እስከ 8 ያለው ደግሞ አለፍ በሉና በኋላ ተመልከቱ። በእነዚህ ከቁጥር 5 እስከ 8 ባሉት ውስጥ የተጠቀሱት አሶር የሚወክለው ሶርያን ነው። ልብ በሉ፣ በዚህ ክፍል ውስጥ የተጠቀሰው አሶር የሚወክለው ሶርያን ነው። እንደዚሁም የሎጥ ልጆች የሚል ተጠቅሶ እናነባለን። እነዚህ የሎጥ ልጆች እነማን ናቸው? እነርሱም ሞአብና አሞን ናቸው። በእነዚህ ሦስት ተከታታይ ቁጥሮች ውስጥ የእግዚአብሔር ጠላቶች ስም ተዘርዝሮ እናያለን። በአሁኑ ጊዜ ከአረብነታቸው ይልቅ በእስልምና ሃይማኖት አክራሪነታቸው ግንባር በፈጠሩ የአረብ አገሮች እስራኤል ተከባ እናያለን። እነዚህ ሕዝቦች አጥብቆ እስራኤልን ይቃወማሉ። ስማቸው በእነዚያ ቁጥሮች ውስጥ የተዘረዘሩት ሕዝቦች በመጨረሻው ዘመን እንደገና እንደሚመጡ ያስገነዝበናል ይህ ክፍል። አሁን አናያቸውም፣ ሊመስሉ የሚችሉበትም ነገር የለም። እንግዲህ መዝሙር 83 በመጽሐፍ ቅዱስ ውስጥ ልዩ መዝሙር ነው ማለት ነው። የዚህ መዝሙር መታወቂያ የፍርድ ጸሎት መሆኑ ነው። ስለዚህ የእግዚአብሔርን ፍርድ ይጣራል። መዝሙረኛው የኋላውን ነገር በማሰብ ከዚህ ቀደም እንዳደረከው ሁሉ ፍረድ እያለ ሲማጠን እንመለከታለን። ቁጥር 9 እና 10ን ተመልከቱ። እንደ ሚዲያምና እንደ ሲሳራ በቂሶንም ወንዝ እንደ ኢያቢስ አድርግባቸው፣ በአይንዶር ጠፉ፣ እንደ ምድርም ጉድፍ ሆኑ ይላል። እግዚአብሔር በዚያ ዘመን በነበሩት ሕዝቦች ላይ እንዴት እንደፈረደ ከመጽሐፈ መሳፍንት እናነባለን። አንዳንዶች ደግሞ እግዚአብሔር በዘመን መጨረሻ በዚህ አይነት ሁኔታ አይፈርድም ብሎ ይናገራሉ። ነገሩ ግን እንደዚህ አይደለም። ባለፈው ጊዜ እንደፈረደ ወደፊትም እንዲሁ ይፈርዳል። ለምን? እግዚአብሔር አይለወጥምና ነው። ባለፈው ዘመን ያደረገውን ወደፊትም እንደዚያው ያደርጋል። በዚህ ምክንያት መዝሙሩ አስደናቂ ነው። ወዳጆቼ የመዝሙር 83ን ትምህርት እዚህ ላይ እናበቃና አሁን ደግሞ በቀረን ጊዜ መዝሙር 84ን አብረን እንመለከታለን። የዚህ የመዝሙር 84 አብይ ያሳቡ የእግዚአብሔር ቤት ጥልቅ ቅናት የሚል ነው። የእግዚአብሔር ቤት ጥልቅ ቅናት የሚለው የዚህ የመዝሙር 84 አብይ ያሳብ ይሆናል ማለት ነው። ይህ መዝሙር ሌዋዊነትን ጎላ አድርጎ ያሳያል። መዝሙሩ የቆሬ ልጆች መዝሙር በመባልም ይታወቃል። ፈጠን ፈጠን እያላችሁ ጻፉ። መዝሙሩ የቆሬ ልጆች መዝሙር በመባልም ይታወቃል። የቆሬ ልጆች በመጀመሪያ በመገናኛ ድንኳን ያገለግሉ ነበር፣ ኋላ ግን የመቅደስ አገልጋዮች ሆኑ። ይህንን በተመለከተ አንደኛ ዜና ምዕራፍ 26ን ተመልከቱ። አንደኛ ዜና ምዕራፍ 26ን በአጠቃላይ ተመልከቱ። እንደ ወንድሞቻቸው ሆነው በእግዚአብሔር ቤት ያገለግሉ ዘንድ የበረኞች አለቆች ሰሞነኞች እነዚህ ነበሩ እያለ ስለ እነዚህ ስለ ሌዋውያን ታሪክ ይቀጥላል። ምዕራፍ 26 ቁጥር 12 እና 13 መመልከት ይቻላል። አንደኛ ዜና ማለቴ ነው። ከነዚህ ሌዋውያን ውስጥ ጥንካሬ ያላቸው ተመርጦ የመገናኛውን ድንኳን ይጠብቃሉ። በኋላም ወደ መቅደሱ የሚያስገባውን በሮች ሁሉ መጠበቅ የነሱ ኃላፊነት ነበር። ስለዚህ በዚህ መዝሙር ውስጥ የመገናኛው ድንኳንና መቅደሱ ዋነኛውን ስፍራ ይዘውና ያለ እኔ ማለት ነው። ቁጥር 1 እና 2ን ተመልከቱ። የሠራዊት አምላክ ሆይ ማደሪያዎችህ እንደምን የተወደዱ ናቸው! ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቅማለች፣ ልቤም ሥጋዬም በሕያው አምላክ ደስ ተሰኘ ይላል። ወዳጆቼ ዛሬ የእናንተ የልብ ጩኸት እንደዚህ ይሆንን? ከእግዚአብሔር ሕዝብ ጋር ሕዝብ መገናኘት ትናፍቁ ይሆንን? በአንዳንድ ቤተ ክርስቲያን ውስጥ ብዙ አንድነት ወይም ኅብረት ሲደረግ አይታይም። ይህን የመሰለ የተቀደሰ ነገር ከማድረግ ይልቅ ብዙ ሐሜትና ትችት በእግዚአብሔር ሕዝብ ዙሪያ ሲንሸራሸር ይታያል። የፍቅር ህብረት ማድረጊያ ቦታ ከቤተ ክርስቲያን የተመረጠ የትም አይገኝም። እውነቴን ነው የምላችሁ፣ የፍቅር ህብረት ማድረጊያ ቦታ ከቤተ ክርስቲያን ሌላ የትም ስፍራ አይገኝም። አይመስላችሁምን? በዚህ ነገር እንኳን የበረቱ አንዳንድ አብያተ ክርስቲያናት በዘመናችን አይታጡም። ምናልባት በምትኖሩበት አካባቢ የእግዚአብሔር ቃል የሚሰበክበትና ክርስቶስ ከፍ ከፍ የሚልበት ቤተ ክርስቲያን እንደሚኖር ተስፋ አደርጋለሁ። ይህን የመሰለ ቤተ ክርስቲያን ካገኛችሁ የእግዚአብሔር ሕዝብ ሆይ ኅብረት ማድረግ ያለባችሁ እንግዲህ ከዚህ ስፍራ ነው ማለት ነው። በመንፈሳዊ ሕይወታችሁ የምታድጉትና የምትባረኩትም በዚህ ስፍራ እንደሆነ አትዘንጉ። ኦ ይህ በጣም የተወደደ የከበረም ነገር ነው። የቆሬ ልጆች በመገናኛው ድንኳን ኋላም በመቅደሱ ሲያገለግሉ ይህንን አስደሳች ክብር ተመልክተዋል። እስቲ ቁጥር 3 ላንብብላችሁ። ወፍ ለርሷ ቤትን አገኘች፣ ዋኖስም ጫጩቶቿን የምታኖርበት ቤት አገኘች። የሰራዊት አምላክ ንጉሴም አምላኬም ሆይ እርሱ መሠዊያ ነው ይላል። ብዙ ጊዜ ድንቢጦች ጎጆአቸውን በመቅደስ አካባቢ መስራት ያዘወትራሉ። ይህንን መዝሙር የጻፈው ሰው እነዚህን ወፎች ተመልክቶ እንዲህ በማለት ተናገረ። እነዚህ ወፎች ጎጆአቸውን መቅደስ አካባቢ እንደሚሰሩ እኔም ወደ እግዚአብሔር ተጠግቼ መኖር እፈልጋለሁ ይላል። ጌታ ኢየሱስ እነዚህን ድንቢጦች ተመልክቶ በጣም አቅበቢስ ፍጥረቶች ስለሆኑ በቀላሉ ሊጠቁ እንደሚችሉ ሲናገር ሁለት ድንቢጦች በአምስት ሳንቲም ይሸጡ የለምን? ከእነርሱም አንዲቱ ያላባታችሁ ፈቃድ በምድር ላይ አትወድቅም ብሏል። ማቴዎስ 10 ቁጥር 29ን በኋላ ተመልከቱ። የሰማዩ አባታችን ሳይፈቅድ አንድ ድንቢጥ ምንም ችግር አይደርስባትም። በጣም ከቁጥር ውስጥ የማናስገባውን ነገር እንኳ ያለ እግዚአብሔር ፈቃድ እንደማይከናወን ያሳየናል ይህ ክፍል። ስለዚህ ሊቅም ሆነ ረቂቅ ጉዳይ ሁሉ ክንዋኔ የሚያገኘው እግዚአብሔር አውቆትና ፈቅዶት ነው ወገኖቼ። አንድ ጊዜ አንድ ወንድም እንዲህ ሲል ተናገረ። ብዙ ጊዜ ከኛ ጋር አብራ የኖረች አንዲት ድመት ነበረችን። አንድ ቀን ያቺ ድመት በጽኑ ታመመች፣ ምግብ አልበላ አለች። ከዚያም በኋላ እንዲህ ብዬ አሰብኩ፣ አሁን እቺ ድመት እንድትፈወስ ብጸልይ ጌታ ይሰማኝ ይሆን ወይ ብዬ ጸለይኩላት አለን። ሳልነው የሚገርመው አለን የሚገርመው ድመቷ ተፈወሰች፣ ለእኔም ይህ ታላቅ እምነት ሆነልኝ ሲል መሰከረልን። ወዳጆቼ የኛ ረቂቅም ሆነ ትልቅ ጉዳያችን ሁሉ በእግዚአብሔር ዘንድ የታወቀና በእርሱ ፈቃድ ውስጥ የሚያልፍ ጉዳይ ነው። እናንተ ሲን የመሰለ ነገር እግዚአብሔር ይመለከተዋል ብላችሁ ታስቡ ይሆንን? አዎ ወዳጆቼ፣ ትልቁንም ትንሹንም ነገራችንን ሁሉ እግዚአብሔር በደንብ ይመለከተዋል። ቁጥር 10ን ተመልክተን የዛሬው የመጨረሻ ክፍላችን እናደርጋለን ማለት ነው። በሌላ ስፍራ ሺህ ቀን ከመኖር በአደባባይ አንዲት ቀን መዋል ይሻላል። በክፎች ድንኳን ከመቀመጥ ይልቅ በአምላኬ ቤት ደጅ መቆም መርጣለሁ ይላል። ይህ ከአዲሱ የአማርኛ ትርጉም የተወሰደ ነው። ለዚህ ነው የቆሬ ልጆች የእግዚአብሔርን መቅደስ ደጅ ጠባቂዎች የሆኑት። ስለዚህ ጻፊው የሚለው ከአምላኬ ሕይወት ርቄ ከምበለጽግ ይልቅ ከእርሱ ጋር ሆኜ የራሴ ትንሽ ሀብት ብትኖረኝ እመርጣለሁ ይላል። አንዳንድ ሰዎች እሁድ ማለዳ ወደ እግዚአብሔር ቤት ይሄዱና ሰባኪው ሰዓት እላፊ ሄዶ እንደሆነ ሰዓታቸውን ይመለከታሉ፣ ቶሎም ለመውጣት ይቁነጠነጣሉ። እኔም ይህንን ነገር በልጅነቴ አደርግ ነበር። ጌታ ይቅር ይበለን። መዝሙረኛው ግን አይላፋት ዓመታት ከአምላኬ ውጪ ከምቀማጠልበት አንዲት ቀን በአምላኬ መቅደስ ብኖር እመርጣለሁ ይላል። ይህ መዝሙር ለእግዚአብሔር ትልቅ ክብር ሲሆን ለእኛ ደግሞ ብርቱ ተግሣጽና ምክር ነው። እግዚአብሔር እያንዳንዳችንን ይርዳል። ደህና ደግሞ